በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ ወገኖቼ ዛሬ በዚህ በ37ኛው የትምህርት ክፍላችን የምንመለከተው ንጉሥ ሰሎሞን በመጨረሻና በእርግና ዘመኑ የጻፈውን መጽሐፈ መክብብ በመባል የሚታወቀውን ይሆናል። ንጉሥ ሰሎሞን እንደ አባቱ እንደ ንጉሥ ዳዊት በሥጋም ሆነ በመንፈስ የተባረከና የተቀደሰ የጥበብ ሰው፣ ፍርድን አዋቂ፣ ፍጹም ባለጸጋ፣ ለአምላኩ ክብር በዓለም የታወቀውን ታላቁን ቤተ መቅደስ ያሰራ፣ በቤተ መቅደሱም ምረቃ ያቀረበውን መሥዋዕት በጸሎት እሳት ከሰማይ ወርዶ ያቃጠለለት ቅዱስ የእግዚአብሔር ሰው እንደነበረ በቦታው ተመልክተናል። ነገር ግን የሰውን ፍጻሜ ሳይመለከቱ ማመስገን ከባድ ነውና፣ ደግሞም የሰው ፍጹም የለውምና ሰሎሞን እንዲያ የተከበረውን ያክል በኃጢአት ወደቀ። የቁባቶችም ጣዖታት በመከተል አምላኩን በደለ። ቢሆንም ጌታ አምላክ ግን በኃጢአት እንደወደቀ አልተወውም። በኃጢአት ከወደቀ በኋላ በመጨረሻ በንስሐ መንፈስ ሆኖ በጸጸት ወደ እርሱ የሚመለስበትን ዕድል ሰጠው እንጂ በንስሐ ከተመለሰ በኋላ በእርግና ዘመኑ በጻፈው መጽሐፍ ለሚመጣውን ትውልድ ከጥፋትና ከስተት ለመታደግ ሲል ከራሱ ሕይወት ያገኘውን ልምድ በሰፊው አስፍሯል። በተለይ ስለ ውድቀቱ ለመመልከት ከፈለጋቸው በአንደኛ ነገሥት ምዕራፍ 11 ከቁጥር 1 እስከ 11 ያለውን ተመልከቱ። ንጉሥ ሰሎሞን የሰውን ዘር ጥረትና ድካም ሲመለከት የሰው ልጅ እስኪታክተው ድረስ አንድን ነገር ለመጨበጥ ቢዋከብም ቢባዝንም ቢወጣና ቢወርድም የተመኘውን ካገኘ በኋላ ደግሞ ወደ ኋላ ተመልሶ ሲመለከት ገና ያላገኘውን ለማግኘት ወደፊቱ ሲጣደፍና ሲባዝን ያስተውላል። ስለሆነም ንጉሥ ሰሎሞን በተቻለው መጠን ዓለም የሰውን ልጅ ልጓም በአፏ ግብታ እያታለለች የምትስብበትንና የምትጥልበትን እንደ ማግኔትም የምትጎትትበትን የፈተና ዐይነቶች በጓዳዋ ሸሽጋ የያዘችውን ምስጢር ሁሉ ፈልፍሎ በማውጣት ለትውልዱ ትምህርት ይሆን ዘንድ ለማሳየት ይታገላል። የዓለምንም መሠረታዊ መዋቅሯን ለመለወጥ ይጥራል። ዓለም በአታላይነት እየወጋች የጣለቻቸውና አምላክ አልባ አድርጋ የሁለት ዓለም ስደተኞች አድርጋ ያስቀረቻቸው ሰዎች ብዛት እጅግ ብዙዎች ስለሆኑ ስፍር ቁጥር የላቸውም። በተለይማ በዚህ ዘመን የሰው ልጅ ተስፋዬና ምኞቴ ነው የሚለውን ጉዳይ በጽኑ መንፈስ አጥብቆ የያዘው ይምሰለው እንጂ በሰባኪው ዐይን በትክክል ሲታይ ግን ትርጉም የለሽና ነፋስን እንደመከተል እንደሆነ ነው። ስለሆነም ወጣቱ ትውልድ ሳይመሽበት ይማርበት ዘንድ በልዩ ስሜት በመሆን የሰውን መጨረሻና አወዳደቅ ከራሱ ሕይወት ጋር በማገናዘብ የተለያየ ምሳሌ በማቅረብ ለማሳየት ይህን ይጽፋል። ንጉሥ ሰሎሞን ለመጻፉ መሪ ሐሳብ አድርጎ የተጠቀመው በምዕራፍ 1 ቁጥር 2 እና በምዕራፍ 12 ቁጥር 13 ያለውን ይሆናል። ቃሉም እንዲህ ይላል፣ ሰባኪው ከንቱ የከንቱ ከንቱ ነው የሚለውና የነገሩን ሁሉ ፍጻሜ እንስማ፣ ይህ የሰው ሁለንተናው ነውና እግዚአብሔርን ፍራ ትእዛዙንም ጠብቅ የሚለው ነው። ይህም እግዚአብሔር ያልባረከው የሰው ልጅ ጥረት ሁሉ እርባና የሌለው ፍሬ ቢስ መሆኑን ያመለክታል። ማለትም ያለ እግዚአብሔር በዚህ ዓለም የሚጠራቅም ሀብትና ንብረት ጥበብና እውቀትም ሁሉ ከንቱና ዋጋ ቢስ ትርጉም አልባ መሆኑን ይጠቅስና ከዚህ ሁሉ ይልቅ በጉብዝና ወራት ከፈጣሪ ጋር መገናኘት የቱን ያክል ወሳኝነት እንዳለው በማተኮር ወጣቶች እግዚአብሔርን እንዲፈሩና ህጉን እንዲያከብሩ ያስተምራል። ለምን? ከሞት በኋላ ነፍስ ወደ ፈጣሪዋ ትመለሳለችና። ንጉሥ ሰሎሞን በዚህ መጽሐፉ በወጣትነት ዘመን የሚፈጸመውን ስተት ሁሉ ጉልህ አድርጎ ያመለክታል። ይህም በሚመጣው ትውልድ የሕይወት መመሪያ ይሆን ዘንድ ሕይወታቸው መራራ እንዳይሆን፣ በዛ ፈንታ ሰላማዊ እንዲሆኑ፣ በዘመናቸው አምላካቸውን እንዲፈሩ ለማድረግ ካገኘው ልምድ እንዲማሩ አስቦ በልዩ ጥንቃቄ ያስቀምጣል። ስለሆነም ነው አልፎ አልፎ የቀደመ ሕይወቱን በተለያየ መልኩ እንደ መዝሙር አዝማች በስብከቱ መካከል በመደጋገም እያስገባ የሚያንጸባርቀው። የሰው ልጅ በእግዚአብሔር ካልታመነና እንደ ፈቃዱ ካልኖረ ያለ እምነት እርካታን ለማግኘት የሚደረገው መባዘንና መቅበዝበዝ፣ መውጣትና መውረድ ሁሉ ከንቱ የከንቱ ከንቱ መሆኑን በመደጋገም ይናገራል። የሰው ልጅ ሕይወት ያለ እግዚአብሔር ትርጉም አልባ ስለሆነች ንብረትነቷም የእግዚአብሔር መሆኗን በእምነት በማስተዋል በምስጋና ሆኖ እርካታን ለማግኘት መጣሩ መልካም እንደሆነ ይመክራል ያስተምራልም። እርጅናና ሞት ገስግሰው መምጣታቸው ስለማይቀር የሰው ልጅ ሁሉ በወጣትነት ዘመኑ በማንኛውም አቅጣጫ ሐሴትና ደስታ ለማድረግ ሲጥር በመጨረሻ የእግዚአብሔር ፍርድ የማይቀር መሆኑን ማስተዋልና መገንዘብ ይኖርበታል። የሚደክምበት ሁሉ በሞት የሚሸፈን ከሆነ የሰው ልጅ ያለ እግዚአብሔር የሚያደርገው ውጣ ውረድ ሁሉ ምን እርባና ይኖረዋል? ምንስ ይጠቅመዋል? እንዲያው ከንቱ ነውና። እናስተውል። ይህ የንጉሥ ሰሎሞን መጽሐፍ የሰውን ልጅ እውነተኛ ገጽታ፣ ደካማና ብርቱ ጎኑን በሚገባ በማንጸባረቅ ያመለክታል። ይኸውም ሕይወትና ሞት፣ ዕድለኛነትና ዕድለቢስነት፣ ማግኘትና ማጣት፣ መክበርና መዋረድ ወዘተ የመሳሰሉትን በመጥቀስ የሁሉንም ከንቱነትና ትርጉም የለሽነት እንዲሁም አላፊና ጠፊነት ያመለክታል። አሁንም ይላል ንጉሥ ሰሎሞን፣ ትርጉም ያለው ሕይወት ለመኖር ከተፈለገ የሰው ልጅ በአምላኩ በእግዚአብሔር ሲታመን ብቻ ነው መሆኑን አጠንክሮ ይናገራል። በእግዚአብሔር ሲታመን ብቻ መሆኑን አጠንክሮ ይናገራል። የፈሪ በትር እጅግ ብዙ ነው እንደሚባለው ዓለም ሰውን የምትስብበትና የምታታልልበት መንገዱ ብዙ ነው። ሰሎሞን ግን የሰውን ልጅ ከሚታለልበትና ከሚወድቅበት የፈተና ጋጋታ የሚመለሰው በአንድ በትር ብቻ እንደሆነ ያሳያል። እርሱም በሕያው የእግዚአብሔር ቃል ብቻ መሆኑን ያመለክታል። ስለሆነም ንጉሥ ሰሎሞን ከፀሐይ በታች ምንም አዲስ ነገር እንደሌለ በማረጋገጥ የሚናገረው የሰው ልጅ አዲስ ነገር አስገኛለሁ እያለ የሚጥረው ድካምና ልፋት ያለ እምነት ከንቱ መሆኑን ለማሳየት ነው። ሁሉን ጥሎት ራቁቱን ወደ መቃብር ስለሚገባ ከንቱ የከንቱ ከንቱ ነውና፣ ድካምና ልፋት ሁሉ ከንቱ ነውና። ባጭሩ የሰውን ልጅ ሕይወት ስንመለከተው በኦሪት ትርጉም የሚኖረው በእግዚአብሔር አምላክ በመታመን ሲኖር ብቻ እንደሆነ ሁሉ በአዲስ ኪዳን ደግሞ በእግዚአብሔር ሕልውና መታመን እንዳለ ሆኖ ማንም በክርስቶስ ቢሆን አዲስ ፍጥረት ነው ተብሎ ስለተጻፈ ማንም በክርስቶስ ኢየሱስ አምላክነትና አዳኝነት የሚያምን ሁሉ በዚህ ዓለም ላይ ሲኖር ሕይወቱ ልዩ ትርጉም ይኖረዋል። ከራሱ አልፎ ለዓለም ብርሃን፣ ለምድርም ማጣፈጫ ጨው እንደሚሆን በግልጽ ተጽፏል። ንጉሥ ሰሎሞን ሰዎች ሕይወታቸውን እንዲደሰቱበትና እግዚአብሔርንም ስለ መልካም ስጦታው ሁሉ እንዲያመሰግኑ 6 ጊዜ በተለያየ መልኩ በመደጋገም አጠንክሮ ያንጸባርቃል። አንደኛ፣ ለሰው ከሚበላውና ከሚጠጣው በድካሙም ደስ ከሚለው በቀር የሚሻለው ነገር የለም፣ ይህም ደግሞ ከእግዚአብሔር እጅ እንደተሰጣየው ይላል። ሁለተኛ፣ ሰው ደስ ከሚለውና በሕይወቱ ሳለ መልካምን ነገር ከሚያደርግ በቀር መልካም ነገር እንደሌለ አወቅኩ። ደግሞም ሰው ሁሉ ይበላና ይጠጣ ዘንድ በድካሙም ሁሉ ደስ ይለው ዘንድ የእግዚአብሔር ስጦታ ነው። እግዚአብሔር ያደረገው ሁሉ ለዘላለም እንዲኖር አወቁ። ሊጨመርበት ወይም ከርሱ ሊጎድል አይቻልም። እግዚአብሔር በፊቱ ይፈሩት ዘንድ አደረገ። አሁን ያለው በፊት ነበረ፣ የሚሆነውም በፊት ሆኖ ነበር። እግዚአብሔርም ያለፈውን መልሶ ይሸዋል። የሰው ልጆች ነፍስ ወደ ላይ ወደ ሰማይ ወደ ፈጣሪዋ እንደምትወጣ የእንስሳትም ነፍስ ወደ ታች ወደ ምድር እንደምትወርድ የሚያውቅ ማን ነው? ያም እድል ፈንታው ነውና ሰው በሥራው ደስ ከሚለው በቀር ሌላ መልካም ነገር እንደሌለ አየሁ ይላል። አምስተኛ፣ እነሆ እኔ ያየሁት መልካምና የተዋበ ነገር ሰው እግዚአብሔር በሰጠው በሕይወቱ ዘመን ሁሉ ይበላና ይጠጣ ዘንድ ከፀሐይም በታች በሚደክምበት ድካም ሁሉ ደስ ይለው ዘንድ ነው። ይህ እድል ፈንታው ነውና እግዚአብሔር ለሰው ሁሉ ባለጠግነትንና ሀብትን መስጠቱ ከእርሷም ይበላና እድል ፈንታውን ይወስድ ዘንድ በድካሙም ደስ ይለው ዘንድ ማሰልጠኑ ይህ የእግዚአብሔር ስጦታ ስለሆነ ነው። አራተኛ፣ ከሚበላውና ከሚጠጣው ደስም ከሚለው በቀር ለሰው ከፀሐይ በታች ሌላ መልካም ነገር የለውም። ከፀሐይ በታችም በድካሙ እግዚአብሔር በሰጠው በሕይወት ዘመኑ ደስታን ከማግኘት ውጭ ሌላ የተሻለ ነገር የለውም። አምስተኛ፣ እግዚአብሔር ሥራህን ተቀብሎታልና ሂድ፣ እንጀራህን በደስታ ብላ፣ የወይን ጠጅህንም በተድላ ጠጣ። ሁል ጊዜ ልብስህ ነጭ ይሁን፣ ቅባትም ከራስ ላይ አይለይ። በሕይወትህ አንተም ከፀሐይ በታች በምትደክምበት ድካም ይህ ዕድል ፈንታህ ነውና ከንቱ በሆነ በሕይወትህ ዘመን ሁሉ ከፀሐይ በታች በሰጠህ በከንቱ ዘመን ሁሉ ከምትወዳት ሚስት ጋር ደስ ይበልህ ይላል። ሰሎሞን 700 ሚስቶች 300 ቁባቶች ነበሩትና ሁሉም ተጠራቅመው ከአንዲቱ የሕግ ሚስት እንደማይበልጡና እንደማይስተካከሉም ስላስተዋለ ሰዎች በሕግ ባለቤታቸው ብቻ እንዲደሰቱ እንዲጸኑም ይመክራል። ከዚህ ጋር አብረን ማስተዋል የሚገባን ባል በሚስቱ መጽናት እንዳለበት ሁሉ ሚስትም በባሏ እንዲሁ መጽናት እንዳለበት ነው። ስድስተኛ፣ አንተ ጎበዝ በጉብዝናህ ደስ ይበልህ፣ በጉብዝናህም ወራት ልብህን ደስ ይበለው። በልብህም መንገድ ዐይኖችም በሚያዩት ሂድ። ዳሩ ግን ስለዚህ ነገር ሁሉ እግዚአብሔር ወደ ፍርድ እንዲያመጣህ እወቅ። ሕፃንነትና ጉብዝና ከንቶች ናቸውና ከልብህ ሐዘንን አርቅ፣ ከሰውነትህ ክፉ ነገርን አስወግድ ይላል። ንጉሥ ሰሎሞን ራሱን ዝቅ በማድረግና በማዋረድ የራሱን ድካም በሐዘን በመግለጽ በዚህ ዓለም በሚገኝ ብልጽግና ሁሉ ራሱን ለማስደሰት ቢሞክርም በመጨረሻ ግን ሁሉም ከንቱ የከንቱ ከንቱ መሆኑን በመገንዘብ በዚህ ስብከቱ ያንጸባርቃል። በኤርምያስ 9 22 እስከ 24 እንዲህ ተጽፏል፣ የሰው ሬሳ እንደ ጉድፍ በእርሻ ላይ ማንምም እንደማይሰበስበው ከአጫጆች በኋላ እንደሚቀር ቃርሚያ ይወድቃል። እግዚአብሔር እንዲህ ይላል፣ ጠቢብ በጥበቡ አይመካ፣ ኃያልም በኃይሉ አይመካ፣ ባለጠጋም በብልጥግናው አይመካ። ነገር ግን የሚመካ ምሕረትንና ፍርድን ጽድቅንም በምድር ላይ የማድረግ የማደርግ እኔ እግዚአብሔር መሆኔን በማወቁና በማስተዋሉ በዚህ ይመካ፣ ደስ የሚያሰኙኝ እነዚህ ናቸውና ይላል የሰራዊት ጌታ እግዚአብሔር። ይህ የንጉሥ ሰሎሞን መጽሐፍ ሁሉም በተግባር ሊገልጸው የሚገባው በጣም አስፈላጊና ጠቃሚ የሆነ ትምህርት ስለሆነ የሚያነበው ሁሉ ለእኔ የሚናገረውና የሚመክረው ምንድን ነው እያለ ራሱን በመመርመር ቢያነበው መልካም ይሆናል። ሰሎሞን በንስሐ ወደ አምላኩ በተመለሰ ጊዜ እንደ አባቱ እንደ ዳዊት በንስሐ መቅረቡን ያመለክታል። ዛሬም ሰዎች የድሮዎቹ ሰዎች ሲፈጽሙት እንደነበረው አይነት ከባድ ስህተትና በደል ሲፈጽሙ ይታያሉ። አሁንም ሰሎሞን በመደጋገም ምኞቱም ክብሩም ብልጽግናውም ማዕረጉም ሁሉ ከንቱ የከንቱ ከንቱ ነው በማለት ሰዎች እንዳይሳሳቱ ከተሳሳቱም ከስተታቸው ይመለሱ ዘንድ ይመክራል። ከመጀመሪያው ጀምሮ በማስተዋል ብንመለከት ለሁላችንም ልብን ሰርስሮ የሚገባ መልእክት ያዘለን ትምህርት እናገኛለን። ወገኖቼ በምዕራፍ አንድ ንጉሥ ሰሎሞን ሁሉ ከንቱ የከንቱ ከንቱ ነው ብሎ ሲናገር ያለ እምነት ሲታይ ማለቱ ነው እንጂ የእግዚአብሔርን ልዩና ድንቅ ሥራ ከንቱ ለማድረግ አስቦ አለመሆኑን። ከዚህ ይልቅ ሰዎች በሕይወት እያሉ ወደ አምላካቸው እንዲጠጉ ለማመልከት ነው እንጂ። አምላካችን ዓለምን ለከንቱ አልፈጠረውምና ሙሴን በድንቅና በተአምራት ሕዝቡን እንዲመራ ያደረገ፣ የኤርትራን ባሕርም ከፍሎ እንዲያሻግር ያደረገ፣ በኢያሱ መሪነት ዮርዳኖስን ከፍሎ ያሻገረ፣ ደግሞም ኢያሱ በጠላቶቹ ላይ ድልን እስኪቀዳጅ ድረስ ፀሐይን እንዲያቆም ያደረገ አምላክ ታማኝና ጻድቅ አምላክ ነውና ፍጥረቱንም ሁሉንም መልካም አድርጎ ፈጠረው ተብሎ ተጽፏልና አንድም የሚጣል ነገር የለምና። የወደቀው መልአክ ሰይጣን ዲያብሎስ ግን በእግዚአብሔር ሥራ መካከል በመግባት ዕውቀትና ጥበብ ከእግዚአብሔር እንዳልሆኑ በውሸት በማመልከትና በማታለል ሰውን ወደ ጥፋትና ወደ ውድቀት ብሎም ወደ ኃጢአት ሲመራ እንመለከታለን። ሌላው በዚህ በመጀመሪያው ምዕራፍ የሚደንቀውና ልናስተውለው የሚገባን ነጥብ የስብከቱ መግቢያና መጀመሪያ አድርጎ የተጠቀሰው ሰባኪው ከንቱ ማለቱ ነው። ሰባኪውን ከንቱ ብሎ መጥቀሱ ነው። ምንም እንኳ በሰባኪነት የተጠቀሰው ንጉሥ ሰሎሞን ራሱ ቢሆንም ይህ ቃል ግን በዘመኑ የምንገኘውን ሰባኪያን ወንጌልና አገልጋዮች፣ የአብያተ ክርስቲያናት መሪዎች፣ ነቢያትና ሐዋርያት ነን የሚሉትንም በአጠቃላይ በአይነታችን እንዲሁ ዝም ብሎ የሚያልፈን አለመሆኑን ነው። በሰበኩት ስብከት ተይዞ ከፍርድ መቆምን ያስከትላልና ሰባኪው ሰዎችን ሰብኮና አስተምሮ ወደ አምልኮተ እግዚአብሔር የሚመልስ ሰባኪው ሰዎችን ሰብኮና አስተምሮ ካለማመን ወደ እምነት የሚያመጣ ሰባኪና አስተማሪ ሰዎችን ከባዕድ አምልኮ ወደ አምልኮተ እግዚአብሔር የሚመልስ ሰባኪ የዚህ ዓለም ገዢ ተብሎ የተጠራውን ሰይጣን ዲያብሎስ በተሰጠው የመንፈስ ቅዱስ ጸጋና ሐዋርያዊ ሥልጣን በኢየሱስ ስም እያለ የሚያባርር የሚገስጽ በሽተኞችን የሚፈውስ ሰባኪው ወንጌልን ሰብኮና አስተምሮ ሰዎችን ወደ ንስሐ በመመለስና በክርስቶስ ኢየሱስ አምላክነትና አዳኝነት እያመኑ የሰማያዊ መንግሥት ባላገሮችና ሙሽሮች ማድረግ የሚችሉት መምህራንና ሰባኪያን ወንጌል ሐዋርያትና ነቢያትንን ባዮች በማስተዋልና ራስን በመመርመር ብሎም ራሳችሁን ዝቅ በማድረግና በታላቅ ትሕትና እና ክብር ሁሉ ለጌታ ክብርን ሁሉ ለጌታ እየሰጡ ራሳቸውን እየገዙ እስከ መጨረሻው መቆመው ካልተገኙ በቀር ነገ ሲኦል ውስጥ ወድቆ መገኘት አይቀሬ ነው። ለዚህም ነው ሐዋርያው ጳውሎስ ወንጌልን ለሌላው ሰብኬ እኔ የተጣልኩ እንዳልሆን ሥጋዬን እየጎሰምኩ አስገዛዋለሁ ያለው። ለዚህም ነው ሰዎች በፍርድ ቀን በጌታ ፊት በቆሙ ጊዜ እናንተ አመፀኞች ወግዱ ሲላቸው በስምህ ታምራት አላደረግንምን? በስምህ አጋንንትን አላወጣንምን? በስምህ በሽተኛዎችን አልፈወስንምን? ባሉት ጊዜ ወግዱ አላውቃችሁም ብሎ የሚያባራቸው። ጌታ አምላካችን እንዲህ ካለው ጥፋትና ፍርድ ይጠብቀን። ሰባኪው ከንቱ የከንቱ ከንቱ ነው የተባለው በዚህ የተነሳ ነውና በምዕራፍ ሁለት ንጉሥ ሰሎሞን የምድራዊን ደስታ ከንቱነት ቀጥሎም የጥበብና የጥረትን ሁሉ ከንቱነት ትኩረት ሰጥቶ ይናገራል። በዚህ ምድር ላይ እንደ ሰሎሞን ጥበበኛና ደስተኛ አልነበረም፣ ማንም አልነበረም። ነገር ግን ምድራዊው ደስታውና ጥበቡ ከከባድ ውድቀትና ከባዕድ አምልኮ አጥር ሆኖ ስላልጠበቀው ከዛ ይልቅ ከአምላኩ ጋር ስላለያየው ጥበብና ደስታ ከንቱ የከንቱ ከንቱ እንደሆነ ይናገራል። ሰሎሞን በዓለም ያለውን ጥበብ ሁሉ እንደ ከንቱ ነገር ቢቆጥረውም ይህ ከንቱነት ግን ያለ እግዚአብሔርና ያለ አምልኮ ሲጓዙ ብቻ መሆኑን በማስገንዘብ የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት በመሆኑ ሰዎች በጉብዝናቸው ወራት ወደ አምላካቸው እንዲመለሱ በሚሰጠው ትምህርት ያንጸባርቃል። እግዚአብሔር አምላካችን ሕይወትን የፈጠረልን በእርሱ ደስ እንዲለን ለወደፊቱም በእግዚአብሔር የተመሠረተ ሕይወት እንዲኖረን አስቦ ነውና። እግዚአብሔር በሀብትና በብልጽግና እንዲሁም በእውቀትና በጥበብ ደስታን ለማግኘት የሚጥሩ ሁሉ ድካማቸው ሁሉ ከንቱ የከንቱ ከንቱ መሆኑን በማረጋገጥ ይናገራል። በዚህ ሁሉ ሰሎሞንን ስንመለከት በፈጸመው ተግባር የተጽናና የተቆጨ መሆኑን ማስተዋል እንችላለን። ድካምና ጥረት ሁሉ በሞት የሚሸፈን ከሆነ ለምን ደከምኩ ያለ ይመስላል? በዘመናችን ከብልጽግናቸው ብዛት ከጥበባቸው መራቀቅ እየተነሳ ያለ እምነት ነፍሴ ሆይ ደስ ይበልሽ የሚሉ እጅግ ብዙዎች ናቸው። ነገር ግን ጥበባቸውም ሆነ ብልጽግናቸው ከአምላካቸው ዘንድ ካራቃቸው ከውድቀትና ከሐዘን ሌላ ደስታቸው ፍጹም ሊሆን ስለማይችል ንጉሥ ሰሎሞን ከእኔ ተማሩ፣ ጥበቡም ደስታውም ሀብቱም ብልጽግናውም ከፍታውም ሁሉ ያለ እግዚአብሔር ከንቱ የከንቱ ከንቱ ነው በማለት ይመክራል። እኔን ያየህ ተቀጣ እንደማለት ይመስላል። ንጉሥ ሰሎሞን ስለ ሞት ሲናገር ሰውም እንደ እንስሳ ይሞታል ይቀበራልም፣ አፈር ነውና ወደ መጣበት ወደ አፈር ይመለሳል። ልዩነቱ ግን እንስሳ ወደ አፈር ሲመለስ፣ የሰው ሕይወት ደግሞ ወደ ፈጣሪዋ ትሄዳለች። አንድ ቀን ግን እግዚአብሔር አምላክ ሞቶ ከተቀበረው አፈር ከሰው አካል መልካም ነገርን ያወጣልና። እግዚአብሔር አምላክ ትንሣኤ ሙታንን ማመልከቱ ነው። እግዚአብሔር አምላክ በሰጠህ ዘመን ደስ ይበልህ። በምዕራፍ አራት ንጉሥ ሰሎሞን ዓለም ጨቁናና ግፍ እየሠራች በብልጠትና በቀመኛነት የበዛችበት ዓለም እንደሆነ ይናገራል። እንደገና ደግሞ አለው፣ ዓለም ጭቆናና ግፍ ብልጠትና ቀማኛነት የበዛባት ስለሆነች ሰዎች በዘመናቸውና በሥልጣናቸው ሰዎችን እንዳይበድሉና ግፍ እንዳይሰሩባቸው ይመክራል። በመጨረሻ ፍርድን ያስከትላልና በሰላምና በኅብረት በእኩልነት አብሮ ተባብሮ መኖር መልካም ነው፣ ታላቅ በረከትን ነው። ብልጽግና ደስታና መከራም እግዚአብሔርን ከመፍራት ጋር በጋራና በኅብረት ሲሆን ያምራል። ሰው ብቻውን ይሆን ዘንድ መልካም አይደለም ተብሎ ተጽፏልና። በምዕራፍ አምስት ንጉሥ ሰሎሞን አሁንም ሰዎች እግዚአብሔርን እንዲፈሩና በእምነት እንዲኖሩ ቃሉንም በማስተዋል ሰምተው በተግባር እንዲገልጹ ይመክራል። በዚህኛው ዓለምም ሆነ በሚመጣው ዓለም የሚያዋጣው በእምነት መኖርና ከግብዞች መሥዋዕት መራቅና የእግዚአብሔርን ቃል ለመስማት መቅረቡ እንደሚበልጥ ይናገራል። ሕልምም ከሥራ ብዛት እንደሚታይ ይናገራል። ከዚህ እኛ አብረን ማስተዋል የሚገባን ሕልም የቅድስና መለያ አለመሆኑን ነው። ለምን? አሕዛብም አስደናቂ ሕልምን ያልማሉና ናቡከደነጾርን መጥቀሱ ይበቃል። አንደበትም የበረከትና የመርገም ምንጭ ሊሆን ስለሚችል የመርገም ቃል ከአንደበታችን እንዳይወጣ አንደበታችን ክፉ ከመናገር መጠበቅ ማስተዋልና መባረክም ስለሆነ በዚህ ላይ ልዩ ጥንቃቄ መውሰዱ ተገቢ ነው። አንደበትን ክፉ ከመናገር መጠበቅ ልዩ በረከትና ጸጋ ነው። ንጉሥ ሰሎሞን የኃጢአት ምንጩ ገንዘብን መውደድ ስለሆነ እንዲህ በማለት ያስጠነቅቃል። በባለጸጎች አትቅና። ባለጸጎች ከሀብታቸው ብዛት የተነሳ ራሱን የቻለ ችግር አለባቸውና ባለጸጎች በሀብታቸው እስከ ሰማይ ድረስ ቢደርሱ በገንዘባቸው ብዛት ደስታን አያገኙምና። ሰላምና ደስታ ከእምነት የተነሳ ከእግዚአብሔር እንጂ ከሀብት አይገኙምና። ሰው ዓለሙን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ለእርሱ ምን ይረባዋል ተብሎ ተጽፏልና። ደግሞም ራቁቱን ከእናቱ ማኅፀን እንደወጣ እንዲሁ ራቁቱን ወደ ከርሰ መቃብር ይወርዳልና። ሰው ግን በሀብቱ በትዳሩ ከልጆቹ ጋር ሺህ ዘመን ቢኖር ጤንነት ግን ቢጓደለው የመንፈስ ደስታ ባይኖረው በአምላኩም ባይታመን ለእርሱ ምን ይረባዋል? የሌላውን ዓለም ወደ ጎን እናስቀምጥና በዘመናችን በሀገራችን ብቅ ብቅ ብለው የሚታዩትን ባለጸጋዎች ብንመለከት በጣም ወጣቶች ናቸው። ጥያቄው እኒህ ወጣቶች ከብልጽግናቸው ጎን እግዚአብሔርን መፍራት ገንዘብ አድርገው ይሆንን የሚለው ነው። ይህም በሕይወታቸው እንዳይጠፉ በወንጌል የመድረሱ ጉዳይ ታላቁ የቤተ ክርስቲያን ተልእኮ መሆኑን መገንዘብ ይኖርብናል። ንጉሥ ሰሎሞን በመጨረሻው ምዕራፍ በምዕራፍ 12 ሁሉንም በማጠቃለል የሰውን ህይወት በአንድ ቤት በተለያዩ ጌጣጌጦችና የቤት ዕቃዎች እንዲሁም ህዋሳት በመምሰል ለወጣቱ ትውልድ ግልጽ አድርጎ በማሳየት ምክሩንና ትምህርቱን ያጠቃልላል። ያስተውሉትም ዘንድ በልባቸው ጽላትም ይጽፉት ዘንድ በሚያቀርባቸው ምሳሌዎች በአይምሯቸው እንዲቀረጽ ይጥራል። የጭንቀት ቀን ሳይመጣ በጉብዝና ወራት ፈጣሪህን አስብ። ደስ አያሰኝም የምትላቸው ዓመታት ሳይደርሱ ከሽምግልና በኋላ ምንም የሚያስደስት ጊዜ የለምና ሁሉም ለድካምና ለዝለት ስለሆነ እንደ ወጣትነት ዘመን እንደፈለጉ መሮጥ የፈለጉትን መብላትና መጠጣት አይቻልምና ስለሆነም ወጣቱ ትውልድ ገና ጊዜ አለኝ በማለት እንዳይዘናጋና በወጣትነት ዘመኑ ከአምላኩ ጋር እንዲጣበቅ ይመክራል። በመደጋገም ሲያንጸባርቅ የምንመለከተው እምነት የሌለበት ማንኛውም ነገር ከንቱ የከንቱ ከንቱ መሆኑን ነው። በደረጃ ያቀረባቸውን ምሳሌዎች እናስተውል። አንደኛ፣ እንደ ፀሐይና ብርሃን እንደ ጨረቃና ከዋክብትም ደምቆ ይታይ የነበረው የወጣትነት ዘመንህ አልፎ የእርግና ዘመን ሳይተካ ደመናትም ከዝናም በኋላ ሳይመለሱ ማለትም ከዝናም በኋላ የሚከተለው ፀሐይ ቢሆንም በሽምግልና ዘመን ግን የሚከሰተው ከሐዘን ወደ ሐዘን ከአንድ በሽታ ወደ ሌላ በሽታ እንደሚሸጋገሩ እንጂ ዳግመኛ መልካምን የፀሐይ ዘመን አያገኙምና ስለሆነም ብርሃን የሚሰጡ ዓይኖች ሳይጨልሙ የሞት ሐዘንና ትካዜ እንባም ይዞ ሳይመጣብህ በጉብዝና ወራት ፈጣሪህን አስብ ይላል። ሁለተኛ፣ ቤትን ቀጥ አድርገው የሚያቆሙት ምሰሶዎች አርጅተው እንደሚንቀጠቀጡና እንደሚሰባበሩ ሁሉ አንተም የወጣትነት ዘመን አልፎ ከሽምግልና የተነሳ እንደ ቤት ምሰሶዎች ተመስለው አካልህን ደግፈው አቁመው የያዙት የሰውነት ብልቶች እጅና እግሮችህ አጥንቶችህ ከእርግና የተነሳ ኃይል አጥተው ሳይተጣጠፉ። ሶስተኛ፣ እንደ በረዶ ነጽተው ይታዩ የነበሩ በወፍጮ የተመሰሉት ጥርሶችህ ከሽምግልና የተነሳ እየወላለቁ ከማነሳቸው የተነሳ የተሰጣቸውን ምግብ መፍጨት ሳይሳናቸው። አራተኛ፣ መስኮት ከተዘጋ ወደ ውጭ መመልከት እንደማይቻልና እንደሚጨልም ሁሉ እንዲሁም በመስኮት የተመሰሉት የወጣትነት ዓይኖችህ፣ ሽፋሽፍቶች፣ ቅንድቦችህ ከሽምግልና የተነሳ ሳይደክሙና በሥርዓት አልከፈት አልዘጋ ሳይሉህ። አምስተኛ፣ ወደ አደባባይ ስትወጣ ከጥርሶችህ ማማር የተነሳ ከንፈሮችህን ስትከፍትና ጥርሶችህ ሲያንጸባርቁ ሰዎች ሲደነቁብህ የነበርከው ጎበዝ ዘመን አልፎ ሽምግልና መጥቶ ጥርሶች እየወላለቁ እንደ በር በነፃነት ሲከፈቱና ሲዘጉ የነበሩት ከንፈሮችህ ኃይልና ድጋፍ አጥተው ሳይዘጉ። ስድስተኛ፣ ጎፈሬህ እንደ ሐር እያንጸባረቀ ይታይ የነበረው ፀጉርህ ዘመን አልፎ ከእርግና የተነሳ እንደ ለውዝ ዛፍ አበባ ነጭ ሳይሆኑ ሳይሸብቱ። ሰባተኛ፣ እንደ አንበጣ ትዘልበት የነበረው የጉብዝና ዘመንህ አልፎ ከሽምግልና የተነሳ ሰውነትህ እንደ ሸክም ሳይከብድብህ ቀሎህ የፈቀድከውን ለማድረግ ወደ ፈለግከው ለመሄድ ኃይልህ ሳይገደብ ሳይክድህ። ስምንተኛ፣ ወደ ዘላለም ቤትህ ሳትወሰድ ከቀብር በኋላ አልቃሾች በሐዘን የተነሳ በአደባባይ ሳይዞሩ። ዘጠነኛ፣ እንደ ብር ድሪ አእምሮ የሚታየው ሕይወትህ ሳይበጣጠስ እንደ ወርቅም ኩስኩስ ሲያበራ የነበረው ሰውነትህ ሳይጠለሽና ሳይሰባበር እንደ ማድጋ ሁሉን አቅፎ የሚይዘው ሆድቃህ ሳይበታተን እንደ መንኮራኩር የሚታየው ሙሉ አካልህ የዚህን ዓለም ኑሮ ተሰናብቶ ወደ ጉድጓድ ሳይጣል በጉብዝና ወራት ፈጣሪህን አስብ ይላል። አፈርም ወደ ነበረበት ምድር ሳይመለስ ነፍስም ወደ ፈጣሪዋ ወደ እግዚአብሔር ሳትመለስ ፈጣሪህን አስብ። ሰባኪው ከንቱ ከንቱ ሁሉ ከንቱ ነው ይላል ንጉሥ ሰሎሞን። ሰባኪው በስብከቱ ካልጸናና ካልኖረበት ሕይወቱ ከንቱ ናት። ነቢዩ በትንቢቱ መንፈስ ቅዱስ በሰጠኝ ጸጋ ነው ብሎ ራሱን ካልገዛ ነቢይነቱ ከንቱ ነው። ታምር ሰሪው፣ አጋንንት አሳዳጁ፣ ድንቅ ታምራት በጌታ በኢየሱስ ክርስቶስ ስም ነው ብሎ ክብሩን ሁሉ ጠቅልሎ ለጌታ ኢየሱስ ካልሰጠ ታምር ማድረግ ሁሉ ከንቱ የከንቱ ከንቱ ነው። መጨረሻውም አላውቃችሁም ተብሎ ወደ ውጭ መጣልና ከጌታ ፊት መሸሽ ይሆናልና። ወገኖቼ ትምህርታችን ከግል ሕይወታችን ጋር በማገናዘብ እናጠቃልል። ይህን መልእክት የምታዳምጡ ወገኖች፣ ለእናንተስ በግላችሁና በቤተሰባችሁ የሚቀርላችሁ መልእክት ምን ይሆን? ሽማግሎችስ ካሳለፍነው የሕይወት ልምምድ የተነሳ ለአዲሱ ትውልድ እኛ የፈጸምነውን ስህተት እንዳይደግሙት ለማስተማር ያለብንን ኃላፊነት መወጣት እንዳለብን ተገንዝበን ይሆን? ወጣቶችስ ከሽማግሎች በአክብሮት ለመማር የተዘጋጀ ልብ ይኖራችሁ ይሆን? አንደኛ ሰሎሞን ባሳለፈው ዘመን ሁሉ የደረሰበትንና ያገኘውን መልካምና መጥፎ ነገር ሁሉ በደረጃ በመግለጽ ለወጣቱ ትውልድ ትምህርት ይሆን ዘንድ በሥነ ሥርዓት ትምህርቱንና ተግሳጹን አቅርቧል። አሁንም የዘመኑ አዛውንት ባለፍንበት ዘመን ሁሉ ዘወር ብለን ከተመለከትን በሕይወታችን ካሳለፍነው መልካምና መጥፎ ተግባር ሁሉ ለዚህ ትውልድ ማስተላለፍ የምንችለው ኅብረ ብዙ የሆነ መልእክት እንዳለን ሁላችንም እናውቃለን። የሰሎሞን ሕይወት ይህን እንድንተገብር ያነቃቀናል። ስለሆነም በወጣትነት ዘመናችን በውድቀትና በትንሣኤ ያሳለፍነው ነገር አይኖርምና ከሆነም ዘንድ በመልካምም ይሁን በመጥፎ በውድቀትም ይሁን በትንሣኤ ካሳለፍነው ታሪክ ለዚህ ትውልድ የምናስተላልፈውን መልእክት በማስተዋል አዘጋጅተን ለወጣቱ ማድረስ ግዴታችን መሆኑን ልንገነዘብና በተግባር ልናሳይ ይገባናል። በተለይ አሁን ያለንበት ዘመን ትውልዱ በብዙ መልኩ ትምህርት የሚያስፈልግበት ወቅት ስለሆነ በቅርብ ለምናገኛቸው ወጣቶች ከልጆቻችን ጀምሮ እንዳይስቱና መስመር እንዳይለቁ በተለይም ከእምነት ፈቀቅ እንዳይሉ በማስተዋል ለመምከርና ለማስተማር ኃላፊነትና ግዴታ እንዳለብን መገንዘብ ይኖርብናል። ከዘመኑ ክፋት የተነሳ ወቅቱ ከአምልኮ ውጭ ለመኖር እንደ ፈረስ መጋለቢያ ሜዳ ለጥ ያለና የተመቸ ነውና በጥፋት መንገድ ለመጓዝ ጎዳናው ሰፊ ነውና ሁሉም ቢጠቅመውም ቢጎዳውም መብቴ ነው እያለ ወደ ገዛ መንገዱ እያዘነበለ የሚነጉድበት ክፉ ዘመን ነውና ከሚጠፉት መካከል አንዳንዶችን ከእሳት ነጥቀን ማውጣት እንችል ዘንድ ከእኛ ተማሩ በማለት ሳይዘገይባቸው ወደ አምላካቸው ይመለሱ ዘንድ ከአምላክ ውጭ የሚደረገው ማንኛውም ነገር ሁሉ የከንቱ ከንቱ መሆኑን በማስረገጥ ለማሳየት መሞከር ይኖርብናል። እኛ ወድቀን በተነሳንበት ጥፋት እነርሱም እንዳይወድቁና ተሰነካክለው እንዳይቀሩ ማስጠንቀቅ ይኖርብናል። ሁለተኛ፣ እንደ ሰሎሞን ሀገርን ሲመሩ የነበሩና አሁንም በሥልጣን ላይ ያሉ መሪዎች እጅግ ብዙዎች ናቸው። ነገር ግን በእግዚአብሔር ማመንን እንዳለፈበት ፍልስፍና ስለቆጠሩት መሳቂያና መሳለቂያ ያደረጉ ነገር ግን ሳያስቡት ድንገት የተጎዱ ወገኖች ስፍር ቁጥር የላቸውም። ሀገርን እግዚአብሔር ካልጠበቀ የጠባቂዎች ድካም፣ የመሪዎች ምሪት የከንቱ ከንቱ ስለሆነ አሁንም ሀገርን የምትመሩ በዘመኑ የምትገኙ ፖለቲከኞች፣ ባለጸጎች ሆይ ለዘላለም የምትኖሩ መስሏችሁ በከንቱ ጠፍታችሁ እንዳትቀሩ ካለፉት መሪዎችና ባለጸጎች በመማር በሕይወትም ካሉት አዛውንት በመጠየቅ ወደ ሕያው አምላክ ዘወር ትሉ ዘንድ ሥራችሁንም ሁሉ በእግዚአብሔር ስም ታከናውኑ ዘንድ እንመክራለን። ከሞት በኋላ በእግዚአብሔር ፊት ለፍርድ መቆም ይመጣልና አምላክ የማይገኝበት ብልጽግናና ሥልጣን ከንቱ የከንቱ ከንቱ ንፋስንም እንደመከተል ነውና። ሦስተኛ፣ በዘመናችን የምትገኙ ወጣቶች ወይ ከወላጆቻችሁና ከሽማግሌዎች ለመማር የተከፈተ ልብ ሊኖራችሁ ይገባል። በትምህርት ቤት፣ በኮሌጅና በዩኒቨርሲቲ፣ በሥራ ቦታ፣ በምትኖሩበት ኅብረተሰብ፣ በጓደኛ ከእምነት እንድትርቁና በአጭሩ በዚህ ዓለም ኮተት ብቻ ተጠላልፋችሁ እንድትቀሩ የሚያደርጉ እንደ አጥር ዙሪያችሁን የከበቧችሁ የፈተና አይነቶች ብዛት ስፍር ቁጥር የላቸውምና። እድገትንና ብልጽግናን የምትሹ ከሆነ እግዚአብሔርን በመፍራት በዘመናችሁ የሚገኙ አዛውንቶች ካሳለፉት ይመክሯችሁ ዘንድ ወደ እነርሱ ጎራ እንድትሉ እመክራችኋለሁ። አምላክ የሌለበት ማንኛውም ነገር ሁሉ ከንቱ የከንቱ ከንቱ ነውና። አራተኛ፣ እንደ ሰሎሞን በእምነት የነበራችሁ ከእምነት አፈንግጣችሁ በዓለም ተታላችሁ ወደ ዓለም የገባችሁ ቢሆንም በአምላክ ቸርነት የንስሐ ጊዜ ያገኛችሁ ሁሉ ለወጣቱ ትውልድ የምታስተላልፉት መልእክት ስለሚኖር ግዴታና ኃላፊነት እንዳለባችሁ ተገንዝባችሁ እንደ ሰሎሞን ግዳጃችሁን ትወጡ ዘንድ ይህን አንገብጋቢና እጅግ አስፈላጊ ጊዜ መሆኑን ተገንዝባችሁ በተግባር ትገልጹት ዘንድ ይገባችኋል። ሰባኪዎች፣ ሰሎሞን ራሱ ሰባኪ ነበርና ሰባኪው ከንቱ በማለት ይናገራል። ሰባኪዎች፣ በስብከታችን እስከ መጨረሻው ካልጸናን ከንቱ ነው። ወንጌላውያንም በተልኳችሁ ራሳችሁ ካላነጻችሁበትና እስከ መጨረሻ ካልጸናችሁበት ድንቅ ታምራት የፈጻሚዎችም በድንቅና በታምራት በፈውስና አጋንንትን በማውጣት ክብርን ሁሉ ለጌታ ኢየሱስ ካልሰጣችሁ ስብከት ሁሉ ከንቱ ሆኖ ይቀራል። ትንቢት ተናጋሪዎች ጌታ አምላክ በመንፈስ ቅዱስ የገለጸልኝ ነው ብላችሁ ራሳችሁን ዝቅ በማድረግ ካልገዛችሁ በቀር በመጨረሻም አላውቃችሁም፣ ከፊቴ ራቁ መባልን ያስከትልባችኋል። አማኞች ሁሉ በእምነትና ራስን በመግዛት እስከ መጨረሻ ካልጸናችሁበት ጅማሬያችሁ ሁሉ ከንቱ የከንቱ ከንቱ መሆኑን ተገንዝባችሁ የከፋው ቀን ሳይመጣ ራሳችሁን በማስተካከልና በመግዛት ሳይመሽባችሁ ወደ አምላካችሁ እንድትመለሱ መክራችኋለሁ። ለእናቶች እናቶች፣ የተወደዳችሁ አረጋውያን እናቶች ሆይ እናንተስ ካሳለፋችሁት ዘመን ለወጣት ልጃገረዶች ልታስተላልፉት የሚገባ መልእክት የላችሁም ወይ? እንደገና ብትወለዱ በዚህ መንገድ አንሄድም፣ ይህን ስህተት አንደግምም የምትሉት ወጣት ልጃገረዶች እናንተ ፈጽማችሁ ስህተት እንዳይፈጽሙ፣ ወጣት ልጃገረዶችም እናንተ የፈጸማችሁትን ስህተት እንዳይፈጽሙ የምትመክሩት ምክር የላችሁም ወይ? የተጻፈው ሁሉ ጾታ ሳይለይ ለሁላችንም ተጽፏልና፣ እናቶች እናንተም ከአምላክ ዘንድ የተሰጣችሁ አደራ አለባችሁና አደራችሁን እንዳትበሉ አስጠነቅቃችኋለሁ። እናስተውል። ንጉሥ ሰሎሞን እግዚአብሔር አምላክ ረድቶት በንስሐ መመለሱ በጀው እንጂ በነበረው ጥበብና ብልጽግና ከፍታም ብሎም በነበረው ገናናነትና መንፈሳዊነት መካከል የነበረበት ደካማ ጎን ለማመን በሚከብድ ሁኔታ በዝሙት ያበደ ሰው ነበር። በዚህ ነጥብ ላይ ንጉሥ ሰሎሞን ዓይኑ ፈጽሞ የታወረ ሰው ነበረ ማለቱ ይቀላል። ይኸውም እጅግ የሚያሳዝነው በዓለም የሚያስደንቀውን ቤተ መቅደስ እንዳልሰራ፣ ያቀረበውን መሥዋዕት ከሰማይ እሳት አውርዶ እንዳላቃጠለ፣ ከአምላኩ ጋር ቃል በቃል እንዳልተነጋገረ ሁሉ በመጨረሻ በአሕዛብ ሴቶች ፍቅር ተጠምዶና ተነድፎ መውደቁና ላቆሟቸው የጣዖት ምስሎች መስገዱና መሥዋዕቱ ነው። ቢሆንም አምላኩ በንስሐ እንዲመለስ ረዳው። በንስሐ ከተመለሰ በኋላም ለሚከተለው ትውልድ ትምህርት ይሆን ዘንድ በሕይወቱ ያለፈበትን ሁሉ በመጥቀስ እንዲህ ዐይነቱን መሠረታዊ ትምህርት ለማስተላለፍ በቅቷል። ሰሎሞንን ያሰናከሉ ሴቶች ዕድል ገጥሟቸውና በንስሐ ወደ እግዚአብሔር ቢመለሱ ኖሮ ከሰሎሞን የበለጠ ለወጣቱ ትውልድ በተለይም ለልጃገረዶች ይህ ነው የማይባልን ትምህርት ማስተላለፍ በቻሉ ነበር። ለውድቀትም ሆነ ለትንሣኤ የጾታ ልዩነት አይጠየቅምና ማለቴ ነው። በዚህ ጉዳይ ላይ የወንድን ደካማነትና የሴትን ኃያልነት በቃላት ለመግለጽ ይከብዳል። ለዚህ ነው እንዲህ ካሉ ወጥመድ ከሆኑ አጥማጅ ከሆኑ ሴቶች ራቅ፣ ሩጥ፣ ሽሽ፣ አምልጥ የሚባለው። እነርሱን ታግሎ ማሸነፍ የሚችል ጀግና የለምና። የተወደዳችሁ አረጋውያን እናቶች ሆይ ያለባችሁን ኃላፊነት ተገንዝባችሁ ልጃገረዶችን ካሳለፋችሁት የሕይወት ልምምድ ለመምከር ለማስተማር እንድትነሳሱ መክራችኋለሁ። ወጣት ልጃገረዶችም እንዲሁ ወደ እናቶች በመጠጋት በዘመናችሁ ልታደርጉት የሚገባችሁን ታደርጉ ዘንድ ከአምላካችሁም ጋር ትጣበቁ ዘንድ አነሳሳችኋለሁ። በኃጢአትና በበደል ለመገኘት ለመጣልና ለመውደቅ የጾታ ልዩነት አይጠይቅምና። ነገር ግን ወደ ጌታ በንስሐ ፈጥኖ ለመመለስ ቅድሚያ ያላቸው ሴቶች መሆናቸውን ሳልጠቅስ ማለፍ አልፈልግም። በዘመኑ የምትገኙ ልጃገረዶችና ወንዶች ወጣቶች ሆይ አስተውሉ። በወጣትነት ዘመናችሁ በእግዚአብሔር ካላመናችሁና በእርሱ ካልተደገፋችሁ ጥበብና ፍልስፍና፣ ብልጽግናና ስልጣን፣ በምድር የሚገኘው ማንኛውም ዓለማዊ ደስታና ክብር ሁሉ የያዛችሁትና የሆናችሁት ሁሉ ከንቱ፣ ይሄ ከንቱ ከንቱ ነው። አስተውሉ፣ ለሁሉም ጊዜ አለው። ለመወለድም ጊዜ አለው፣ ለመሞትም ጊዜ አለው፣ ለማግኘትም፣ ለማጣትም፣ ለመውደድም፣ ለመወደድም፣ ለመጠላትም፣ ለማንኛውም ነገር ጊዜ አለውና ሁሉም እንደነበረና እንዳለ አይኖርምና እግዚአብሔር በሰጣችሁ ዘመን ከእርሱ ጋር በእምነት ተጣበቁ። በሕይወት ብንኖር ወይም ብንሞት የእግዚአብሔር ነንና ጠበብቱም ፈላስፋውም ሀብት ብልጽግናውም ሁሉ ከንቱ የከንቱ ነው፣ ከንቱ የከንቱ ከንቱ ነውና። እንደገና ላለሁ ለሁሉም ጊዜ አለው። ለማግኘትም ሆነ ለማጣት፣ ከፍ ብሎ ለመከበርም ሆነ ለመዋረድ፣ በጤና ለመኖርም ሆነ በበሽታ ለመጠመድ ለሁሉም ጊዜ አለውና። ይህ ሁሉ ያለ እግዚአብሔር ከንቱ ነውና እግዚአብሔር በሰጣችሁ ዘመን ሁሉንም እንዳመጣጡ ለመቀበል ትችሉ ዘንድ አምላክ በሰጣችሁ ዘመን ከእርሱ ጋር በእምነት ተጣበቁ። ሁሉም ያለ እምነት ከንቱ የከንቱ ከንቱ ነውና። ይህ ጭቆናና ግፍ መከራና ስቃይ የበዛበት ዓለም ያለ እግዚአብሔር ከመርግ በላይ ይከብዳልና እግዚአብሔርን እያመለኩ ለቃሉ እየታዘዙ መኖር በረከትና ጸጋ ነውና። ከብልጦችና ከሰነፎች በመራቅ ከዚህ ዓለም አታላይና ብርቅርቅ ነገር ሁሉ በመራቅ ራሳችሁንም በመጠበቅ በእምነት ተራመዱ። ያን ጊዜ የድል አክሊልን ትቀዳጃላችሁ። እንደ ሰማን እንኖር ዘንድ አምላካችን በቅዱስ መንፈሱ ይርዳን። ወስብሐት ለእግዚአብሔር አሜን። መጋቢ ሐዲስ ገዳሙ ደምሰሽ።